ወደ ዕብራውያን ምዕራፍ 4። ስለዚህ እርሱ ወደሚሰጠን የእረፍት ቦታ ለመግባት የተቀበልነው ተስፋ ገና የጸና ስለሆነ ከናንተ ማንም ወደዚህ የእረፍት ቦታ የመግባት እድል ሳያገኝ እንዳይቀር ሁላችንም በመፍራት እንጠንቀቅ። ምክንያቱም መልካሙን ዜና እነርሱ እንደሰሙት እኛም ሰምተናል። ነገር ግን እነርሱ የሰሙትን ቃል በእምነት ስላልተቀበሉት አልተቀማቸውም። እግዚአብሔር እኔ ወደምሰጣቸው የእረፍት ቦታ ከቶ አይገቡም ብዬ በቁጣዬም እያለሁ እንዳለው እኛ ያመንን ወደዚያ እግዚአብሔር ወደሚሰጠን ወደ እረፍት ቦታ እንገባለን። እንግዲህ የእግዚአብሔር ሥራ ዓለም ከመፈጠሩ ጀምሮ ተጠናቋል ማለት ነው። ምክንያቱም ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር ከሥራ ሁሉ በሰባተኛው ቀን አረፈ ተብሎ ተጽፏል። እንዲሁም በዚሁ ስፍራ ላይ እንደገና እኔ ወደምሰጣቸው የእረፍት ቦታ ከቶ አይገቡም ይላል። እነዚያ መልካሙን ዜና በመጀመሪያ ያሰሙት ባለመታዘዛቸው ምክንያት እግዚአብሔር ወደሚሰጣቸው የእረፍት ቦታ አልገቡም። ሆኖም ወደዚያ እንዲገቡ የተፈቀደላቸው አንዳንዶች ነበሩ። ይህም አስቀድሜ እንደጠቀስኩት ዛሬ ድምፁን ስትሰሙ ልባችሁን ለኛ አታድርጉ ሲል እግዚአብሔር ከብዙ ዘመን በኋላ በዳዊት አማካኝነት በተናገረው ቃል ዛሬ ተብሎ የተጠራውን ቀን በመወሰኑ ተረጋግጧል። ኢያሱ የእግዚአብሔርን የእረፍት ቦታ ሰጥቷቸው ቢሆንም አኖሮ እግዚአብሔር እንደገና ዛሬ በማለት ስለሌላ ቀን ባልተናገረ ነበር። እንግዲህ የእግዚአብሔር ሕዝብ የሰንበትን እረፍት የመሰለ እረፍት ገና ይቀረዋል። ምክንያቱም እግዚአብሔር ከሥራው እንዳረፈ እንዲሁም እግዚአብሔር ወደሚሰጠው የእረፍት ቦታ የሚገባ ከሥራው ያርፋል። ስለዚህ ማንም የነዚያን ሰዎች አለመታዘዝ ተከትሎ እንዳይወድቅ ወደ እግዚአብሔር የእረፍት ቦታ ለመግባት እንትጋ። የእግዚአብሔር ቃል ሕያውና የሚሠራ ነው። ሁለት አፍ ካለው ሰይፍ ይልቅ ስለታም ነው። ነፍስንና መንፈስን ጅማትንና ቅልጥምን እስክለያይ ድረስ የሚቆራርጥ ነው። በልብ ውስጥ የተሰወረውንም ሐሳብና ምኞት መርምሮ የሚፈርድ ነው። ከእግዚአብሔር ፊት የሚሰወር ምንም ፍጥረት የለም። በእርሱ ዐይን ፊት ሁሉ ነገር ግልጥና ርቃኑን ሆኖ የሚታይ ነው። እኛም መልስ መስጠት የሚገባን በእርሱ ፊት ነው። እንግዲህ ወደ ሰማይ የወጣ ታላቅ ሊቀ ካህናት ስላለን እምነታችንን አጥብቀን እንያዝ። እርሱም የእግዚአብሔር ልጅ ኢየሱስ ነው። ምክንያቱም እኛ ያለን ሊቀ ካህናት በድካማችን ሊራራልን የሚችል ነው። እርሱ በሁሉ ነገር እንደኛ ተፈተነ፣ ሆኖም ምንም ኀጢአት አልሠራም። እንግዲህ ምሕረት እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ጸጋ ወደሚገኝበት ወደ እግዚአብሔር ዙፋን በመተማመን እንቅረብ።